ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ሰላም ያገር ልጆች እንደምን ሰንብታችኋል? ሳምንታዊው ከምድር እስከ ህዋ መሰናዶ ተጀምሯል። በዛሬው ዝግጅታችን ስለ ፀሐይ ግርዶሽ ልናወጋችሁ ወደናል። የፀሐይ ግርዶሽ እንደ ኢትዮጵያና ቁጥጥር መጋቢት 30 ወይንም እንደ ፈረንጆቹ ቁጥጥር ደግሞ ሰኞ አፕሪል 8 2024 እንደሚከሰት መረጃዎች አመለክታሉ። ይህ ሁነት ምን አይነት እንደምታ እንዳለው እንመለከታለን። መልካም ቆይታ። በስነፈለክ ለዘመናት ድንቅ ተፈጥሯዊ ክስተቶችን ዓለማችን ስታስተናግድ ቆይታለች። ከዚህም መካከል አንዱ የፀሐይና የጨረቃ ግርዶሽ ነው። በአፈታሪክ ንግርት እንዲሁም በሳይንስ ከጥንታዊ ስልጣኔዎች እስከ ዘመናዊ የስነፈለክ ተመራማሪዎች ድረስ የግርዶሽ ማራኪነት የሰው ልጅ ስለ ሁኔታው የማጉጉትን ይጨምራል። ይህን የስነፈለክና የጠፈር ድንቅ ሁነት የዘርፉ ባለሙያዎች ሰፊ ገለጻ ያደርጉልናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን።
ስሜ ዶክተር ሰብሎ ምኔ ይባላል። በስፔስ ሳይንስ እና በጂኦስፓሻል ኢንስቲትዩት የአስትሮኖሚ እና አስትሮፊዚክስ መሪ ስራ አስፈጻሚ እና ተመራማሪ ነኝ። ሳይንሱ እንደምለው ያው ግርዶሽ ማለት ያው መከለል ወይ ደግሞ መጋረድ እንደማለት ነው። ይሄ ማለት ደግሞ የሚከሰተው ግርዶሽ በሁለት እና ከሁለት በላይ የሰማይ አካላት መካከል በማካከላቸው በሚኖር የጋራ እንቅስቃሴ ምክንያት የሚከሰት ክስተት ማለት ነው። እነዚህ ክስተቶች በሁለት ከፍለን ማየት እንችላለን። በቅርበት የሚከሰቱ ክስተቶችና በርቀት የሚከሰቱ ክስተቶች ይኖራሉ። በቅርበት ማለት የምንችለው አሁን በሶስት የሰማይ አካላት ፀሐይ፣ ጨረቃና መሬት መካከል የሚከሰቱ ክስተቶች ማለት ነው። በርቀት ደግሞ በአይናችን ማየት የማንችለው የሚከሰቱ ክስተቶች ይኖራሉ። ከመሬት እይታ ሁለት አይነት ክስተቶች አሉ ማለት ነው። አንደኛ የጨረቃ ግርዶሽ ነው የሚከሰተው፣ ሁለተኛ ደግሞ የፀሐይ ግርዶሽ ማለት ነው። የፀሐይ ግርዶሽ የምንለው ጨረቃ በመሬትና በፀሐይ መካከል ሆና የሚከሰተው ክስተት ነው። ከፀሐይ የፀሐይ አካልን በተለያየ ፌዝ እንዳናይ ሲጋርድብን የምናየው ክስተት ማለት ነው። እሱም ደግሞ በሶስት ከፍለን ማየት እንችላለን። አንደኛው ቶታል ሶላር ኢክሊፕስ ነው። ሁለተኛ ደግሞ ፓርሻል ሶላር ኢክሊፕስ እና አኑላር ሶላር ኢክሊፕስ ተብሎ በሶስት ይከፈላሉ። ቶታል ሶላር ኢክሊፕስ ማለት ወይ ደግሞ ሙሉ የፀሐይ ግርዶሽ ማለት ጨረቃ በፀሐይና በመሬት መካከል በመሆን የፀሐይ አካል ሙሉ በሙሉ የሚትጋርድበት ክስተት ማለት ነው። ከፊል የፀሐይ ግርዶሽ ማለት አሁንም ጨረቃ በፀሐይና በመሬት መካከል በመሆን የከፊሉን የፀሐይ አካል በመጋረድ የሚታይ ወይ የሚከሰት ክስተት፣ ተፈጥሯዊ ክስተት ማለት ነው። ሶስተኛ የምናየው ደግሞ አኑላር ሶላር ኢክሊፕስ ወይ ደግሞ ቀለበታዊ ክስተት ወይ ደግሞ ቀለበታዊ የፀሐይ ግርዶሽ ብለን የምንጠራው ማለት ነው። ይሄ ማለት ይሄ የሚከሰተው ለምሳሌ በሰኔ 14 2012 በኢትዮጵያ የታየ ማለት ነው፣ ቀለበታዊ የፀሐይ ግርዶሽ ማለት ነው። ሁለተኛው የጨረቃ ክስተት ነው፣ ኦር የጨረቃ ግርዶሽ ነው። የጨረቃ ግርዶሽ ደግሞ የምንለው መሬት ጨረቃ ላይ እንትኑን ጥላውን ጥላ በዛ ሰዓት የምናየው የሚከሰተው ክስተት የጨረቃ ግርዶሽ ብለን እንጠራለን ማለት ነው።
ዶክተር ንጉሴ መዝገበ እባላለሁ። በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የስፔስ እና ፕላኔታሪ ምርምር ስራ ክፍል ተመራማሪ ነኝ። ክስተቶቹ ተፈጥሯዊ ናቸው። ሂውማን ሜድ ወይም ሰው ሰራሽ ነገር አይደለም፣ በተፈጥሮ የሚከሰት ክስተት ነው። አኳኋናቸውም በዛው ልክ ሳይንቲስቶች መሬት ባለም ስፔስ ላይ ወይም ህዋ ላይ ባሉ ቁሶችም እየታገዙ አይደለም በቅርብ ለሚከሰቱት ለሚቀጥሉት መቶ ዓመታትም ከዛም አልፎ በትንበያ መልክም ይቀመጣል። ሲተነበይ ተፈጥሯዊ ክስተት ነው። በማቴማቲካልም በምንም መሬት በፀሐይ በምታደርገው ዑደት፣ ጨረቃም በመሬት በምታደርገው ዑደት የሚኖራት እንቅስቃሴ ከሞላ ጎደል የታወቀ ነገር ነው። ስለዚህ በፀሐይና በመሬት መካከል ጨረቃ መቼ በምን መልክ ገብታ ትጋረዳለች የሚለው ነገር ምንም የተሸፈነ ወይም ተደበቀ ነገር አይደለም። መሬት በፀሐይ በምትዞርበት ጊዜ የምናውቀው አለ፣ ወቅቶች ይቀያየራሉ። በምትዞርበት ጊዜ የራሷ ፕሌን አላት። ጨረቃም በመሬት በምትዞርበት ጊዜ የራሷ ፕሌን አላት። እነዚህ ሲገጣጠሙና ሳይገጣጠሙ ሲቀሩ ነው እንጂ በአመት ከሰባት እስከ ስምንት የሚሆኑ ግርዶሽ የፀሐይም የሉናርም ያጋጥማሉ። ይሄ ይታወቃል።
በአመት ሁለት ጊዜ ወይ ሶስት ጊዜ የሚታይበት ይኖራል ጨረቃው ማለት ነው። ፀሐይ ደግሞ ሁለት ይታያል፣ ግን አቬሬጅ አምስት አይበልጡም ይላል። በድምሩ ካልኩሌት ሲያደርገው ከሰባት የማይበልጡ ግርዶሾች ይታያሉ በዚህ ፕላኔት በዚህ ምድር ላይ። ስለዚህ እነዚህን እኛ ምንድን ነው የምናደርገው? እንደ አንደኛ እንደ ሳይንቲፊክ እንደ ምርምር የምንጠቀምበት እንደገና ኖሎጂን ክሬት ዲቨሎፕ የምናደርግበት አይነት የሚፈጠርበት ነው። አሁን ሳይንሱ ያንን ተጠቅመን ቴክኖሎጂን ዲቨሎፕ የምናደርግበት ካፓሲቲን ጄኔሬሽን ትውልድን የምንገነባበት እና ከዚህ በኋላ ያልተገኙትን ግኝቶችንም ለማግኘት ጥረት የምናደርግበት ከዚህ ምንድን ነው መማር ያለብን፣ የሰው ልጅንም ደግሞ ምንድን ነው መማር ያለበት አሁን ከዚህ ክስተት የምለውን ያንን ነው እንግዲህ ሳይንሱ የሚያሳየው።
ሰሞኑን ኤፕሪል 8 በፈረንጆች 2024 የሚከሰተው ክስተትም የፀሐይ ግርዶሽ ነው። ግርዶሹ እኛን አይነካም፣ ምክንያቱም በቀን ፀሐይ በምትኖርበት ጊዜ ነው ግርዶሽ ሊያጋጥም የሚችለው። የአሜሪካ አካባቢ ነው ያንን ግርዶሽ የሚያጋጥመው። እኛ አካባቢ ሰዓቱ ልዩነት አለው። በጨለማ ወይም ደግሞ በሚጨልምበት ሰዓት አካባቢ ነው ያንን የሚከሰተው። ስለዚህ አፍሪካ እንደ አፍሪካ፣ ዩሮፕን በአብዛኛው፣ ኤዥያ ይሄ ክስተት አይከሰትም። የአሜሪካ ላይ የሆነ ፓርቷ ከታችኛው ከፓሲፊክ ሳይድ ጀምሮ እስከ ኖርዝ ክሮስ ታደርጋለች። ለተወሰነ ደቂቃዎች ነው የሚዘልቀው። ስለዚህ ይሄ ክስተት 2017 በፈረንጆች አሜሪካ እንደዚሁ ተመሳሳይ ክስተት አጋጥሞ ያውቃል። ስለዚህ ልዩነታቸው ምንድን ነው? ያሁኑ በጣም ስፋት አለው። ምት ፉትፕሪንቱ ወይም መሬት ላይ የሚከለለውን ሰፋ ያለ ነው። ለምን ሲባል በአጋጣሚ ሆኖ ጨረቃ ወደ መሬት ጠጋ ብላ ያለችበት ወቅት ስለሆነ አሁን የ2017 በአንጻራዊው ጨረቃ መሬት ላይ በምትዞርበት የራሷ ዑደት ላይ አጋጣሚው ትንሽ ራቅ ያለች ወይም ደግሞ ራቅ ያለና የምትቀርብበት ወቅት ስላለ የአሁኑ ቀረብ ያለ ነው። ስለዚህ ጨለማው የሚጋረድበት ቦታ ሰፋ ብሎ ይታያል።
የሚቆዩበት እነዚህ ሲከሰቱ ስፔሲፊካሊ እንደዚህ ብለን እንደ ጄኔራል ትሩስ ማስቀመጥ አንችልም። ሶ እነዚህ ታይሞቹ ከቦታ ወደ ቦታ ስንቀሳቀስ ይለያያሉ። ኢቭን ባለፈው ሰኔ 14 ላይ ሲታይ የነበረው አዲስ አበባ ላይ እዚህ በደቡብ ላይ የነበረው እና በሰሜኑ አላማጣ ላሊበላ ላይ የነበረው ሰዓቱ የተለያየ ሰዓት ላይ ነው የነበረው እና ሰዓቱ ይለያያል። ሳይንስ የተረጋገጠው አሁን የኢክሊፕስ ቀለበታዊ ግርዶሽ የሚከሰተው ከ18 አሁን በኢትዮጵያ ደረጃ ነው። ምክንያቱም ሌሎች ሀገራት ደግሞ በተለያየ ሊከሰት ይችላል። አሁን ያን በጥናት የምናረጋግጥ ነው። ግን እኛ ጋር ደግሞ የሚከሰተው ከ18 ኦልሞስት አሁን ወደ 4 ዓመት ሆናል። ከ14 ዓመት በኋላ የሚከሰት ይሆናል ማለት ነው ኢትዮጵያ ላይ። የቶታሉ ደግሞ በጣም ረጅም ነው። 2165 ወይ ደግሞ 146 ዓመት በኋላ ኢትዮጵያ ላይ ይከሰታል የሚል በኢትዮጵያ ደረጃ ቶታል እንደዛ አይነት ተከሰተው ኢትዮጵያ ላይ የሚታየው ከ146 ዓመት በኋላ የሚል ጥናቶች ያሳያሉ።
ክስተቱ ሲከሰት የፀሐይ ግርዶሽ በዱሬሽን አንጻር ይሄ የሚቆይበት ቆይታ አጠር ያለ ነው። ቶታል ሆኖ ይሄ ሙሉ ግርዶሽ ሆኖ ቢበዛ ማክሲማም ያየሁት ከፍተኛ ሲሆን 7 ደቂቃ ምናምን እንደሚሆን ነው። እንደየንቱ ነው ይለያያል። የአሁኑ አሁን አሜሪካ ላይ 4 ደቂቃ ከምናምን ነው አሁን ቶታል ይሄ ሙሉ ግርዶሽ። ፓርሻል ወይም ይሄ ከፊል የሆነ ግርዶሽ የሚያጋጥመው ትንሽ ከፍ ሊል ይችላል። ስለዚህ ሙሉ ለሙሉ ጨልሞ ፀሐይን በጨረቃ የምትሸፈንበት ቢበዛ ለአሁኑ የአሁኑ የአሜሪካ ክስተት 4 ደቂቃ ከምናምን ሆኖ ነው የሚያሳየው። ያውም ከቦታ ወደ ቦታ ከታች ከሜክሲኮ ጀምሮ ወደ ላይ እስኪወጣ ወደ ኖርዝ በአትላንቲክ እስክትወጣ በየከተማው የምትቆይበት ቶታል ድሬሽን ወይም ደግሞ ቆይታ ጨለማ ሆኖና ፓርሻል ወይም በከፊል የሚጨልምበት የየራሱ የሆነ ጊዜ ቆይታ አለው። ይሄ ማለት ይታወቃል በሳይንሱ። ሙሉ ለሙሉ ግርዶሽ የሚያጋጥምበት አለ። ከዛው ደግሞ አሁን የአላማጣው የ2021 የተከሰተው ላሊበላ ላይ ሆነን ስንመለከት ነበር። እዛ ቀለበት አማይ ሆነውን ስናይ ከአንድ ደቂቃ በታች ነበረ ቀለበቷ ነው ቀለበት ሆኖ የምናየው። አዲስ አበባና ከአዲስ አበባ ወደዛ በሰሜኑም ራቅ ብለው ለነበሩት ደግሞ ያንን ቀለበቱ አይታያቸውን፣ ግን የተወሰነ ጨልሞ ይታያል። ያም የክላውዱ የዳመናው ሌላውም ታሳቢ ተደርጎ ነው። ስለዚህ ቆይታው እንደየ ጨረቃ ለመሬት ያላት ቅርበትና ርቀት ይወስነዋል። ከታች ወደ ላይ ምህዋሩ ላይ በመሬት ላይ በምታደርገው ምህዋር ከታች ወደ ላይም ሊሆን ይችላል። አሁን አሜሪካ ላይ ከታች ከፓሲፊክ ሳውዝ ዌስት ወደ ኖርዝ ኢስት ነው። የዛሬ 5 ዓመት 2017 በፈረንጆች የነበረው በተቃራኒው ነው። ከላይ ወደ ታች ነው የምትወርደው። ያ ማለት ምህዋሩ በመሬት ላይ በምታደርገው ውደት ዳይሬክሽኗ ስለሚቀያየር ስለዚህ ዱሬሽኑ ወይም ደግሞ ቆይታው የሚከሰትበት ግርዶሽም እንደየ ክስተቱ ሊለያይ ይችላል። ግን የሚታወቅ ቀድሞ የምታልፍበት በመሬት የምትጋርደው ቦታም ቀድሞ መለየት የሚቻል ከዚህም አንጻር ነው። አሁን ኢትዮጵያ መቼ ይከሰታል፣ አፍሪካ መቼ ነው የሚለው ነገር ኦልሬዲ እንደተባለው ናሳ ኢክሊፕስ ኤክስፕሎረር ካታሎግ ላይ ቁጭ ብሎ የሚገኝ ነው። ከዛ የሆነ የትናንሽ ዲቴይሎች በሰከንድና በምናምን የሚያክል ለውጥ ሊኖር ይችላል። ከዛ ባለፈ ግን ይሄ ነገር ክስተቱ ቀድሞ በሳይንሳዊ ጥናት ባለን ኢስታብሊሽድ በሆነው ሳይንስ መተንበይ ወይም ቀድሞ ኢንፎርሜሽኑ መረጃውን መስጠት ይቻላል። ሲሆንም ያንን ነው ሲደገም የምታየው። ስለዚህ ክስተት ይከሰታል ብሎ ሲነገር ትንቢት አይደለም። ኦልሬዲ በሳይንሱ የታወቀ በዚህ ጊዜ ፀሐይ መሬት ግርዶሽ ያጋጥማል ከተባለ በተአምር አይደለም እየተወራ ያለው። ኦልሬዲ ጥናቱ የሚያሳየው በዚህ እንደምታልፍ ነው። ስለዚህ ያንን ሲያልፍ ደግሞ ሲጨልም ይጨልማል። በሚጨልምበት ጊዜ አንድ ትልቁ ነገር ጥንቃቄ፣ አሁን እኛ ሀገር ያው እንደተባለው አሜሪካ ላይ ነው እየተከሰተ ያለው፣ አፍሪካ እንደ አጠቃላይ አብዛኛውን የምድር አካል ይህ ክስተት ስለማይከሰት ምንም እኛን የሚያሰጋን ነገር አይደለም። ግን በሚከሰትበት ጊዜ በኖርማል ጊዜ ፀሐይ በአይናችን በምንም ያለ ምንም መሳሪያ ማየት እንደማንችለው ሁሉ እንደዚህ አይነት ግርዶሽ በሚያጋጥምበት ጊዜ ስለሚጨልም ግርዶሽ ቶታልም ሊሆን ይችላል ወይም አኑላር ወይም ቀለበታማ እሱም አይተን ከከባቢ አየር የፀሐይ ከባቢ አየር ነው ከውጭ ሆኖ የምናየው ቀዩ ፓርት ኮሮና እንደ መሬት የመሬት ከባቢ አየር እንደምንለው የፀሐይን ኮሮና እንለዋለን። ከዛኛ የሚመጣው ጨረር አይናችን ሊጎዳ ስለሚችል በማንኛውም ጊዜ በፊልተሮች ለዛውም በስታንዳርዳቸው የጠበቁ መሳሪያዎች ማየት እንደሚገባን ነው። ይህንን ስል ክስተቱ ሲከሰት በእኛ አገር
እነዚህ የሚከሰቱት ክስተቶች መስጠት ያው ግዴታችን ሆኖ ግን ማወቅ ያለብን ያው ህብረተሰቡ ማወቅ ያለበት ምንድን ነው፣ አንድ ነገር እነዚህ ለእኛ እንደ ብርቅ ሆኖ ሊታይ አይገባም ክስተቶቹ። ምክንያቱም ከዚህ በላይ የበለጠ ክስተቶች አሉ። እነዚህም በቅርበት ስለምናያቸው ከሌሎች ጋር አገናኝተን ልናወራ እንችላለን እንጂ እነዚህ አሜዚንግ እኛን የሚያስደነግጡን ወይ ደግሞ እንደ ታምራዊ ሆኖ የሚታዩ ክስተቶች አይደሉም። ከዚህ የበለጠ ፀሐይና ፀሐይ ተጋይቶ ሌላ ፀሐይ የሚፈጠርበት አለ። በዙሪያው ደግሞ ያሉት ፕላኔቶች ወይ ደግሞ እርዝ ላይ ከኛ አሁን ሶላር ሲስተም አይነት ዲዞልቪድ ሆኖ የሚጠፉበትን መንገድ ስላለ ማለት ነው። ኢቪን በእኛ ሲስተም በሚልክዌ ጋላክሲ ውስጥ በመት የሚፈጠረው ፀሐይ የሚጠፋው በዛው ልክ ማለት ነው። በማይክሮ ሰከንድ ማለት እንትኑ ክስተቶቹ ይከሰታሉ። እነዚህ እንኳን አሁንኛ ትልቅ ይመስላል እኛ ያለንበት ኢምንት ነው እንደ ፖይንት ነው የምንታየው። ከዛ በላይ ክስተቶች በማይክሮ ሰከንድ የሚታዩ ክስተቶች ስላሉ እነዛን ናቸው የሚገርሙን። ቴክኖሎጂም ዴቨሎፕ የምናደርገው ከዛ ነው። አሁን ሳይንሱ ሄዶበት ከዛ ዴቨሎፕ አድርጎ እኛ ደግሞ ይሄንን እንደ ከሳይንስ ወጣ ብለን ለትውልድ የሚጠቅመን መስራት አለብን ብዬ ነው የማስበው። ከዛ ጋር አያይዘን አሁን በእጃችን ያሉ ቴክኖሎጂ እያየን ያለነው ነው ያላየነውን መውራት ስለሌለብን ከዛ ደግሞ ትውልድን ከዓለም የዓለሙ ማህበረሰብ ውስጥ ገብተን ግሎባላይዜሽን ውስጥ ገብተን እነዚህን ክስተቶች ደግሞ ምናልባት የምናውቃቸው ለዛ ትንሽ አዲስ ይሆን ናቸው እንጂ ተመራማሪዎቻችን ውጭ ላይም ያሉ ያውቁታል ምን እንደሆነ። ምክንያቱም በምርምሩ ዘርፍ ያለው ሰው ይህንን ያውቃል ይረዳል ለመተንተን የማይከብዱም። እና እነዚህ አይነት ነገሮች በእኛ በኩልም እንደ ሀገርም ይህንን በየጊዜው ያው ተከታትለን መረጃ የምንሰጥ ይሆናል። ከዚህ በኋላም ያው በቀጣይም ደግሞ ክስተቶች ሊኖሩ ይችላሉ። ከዚህ በላይም ደግሞ አሁን ይህንን በናሳ ኢክሊፕስ ኤክስፕሎረር የምናየው ሌላው ደግሞ በስፔስ ቤዝድ ለምሳሌ ስፔስን መሰረት አድርጎ የተመረቱ ዴቨሎፕ የተደረጉ ቴክኖሎጂዎች አሉ፣ ቴሌስኮፖች አሉ። በዛ ደግሞ የምናያቸው የሚከሰቱ ክስተቶች ይኖራሉ። እነዛን ደግሞ ተከታትለን ከዚህ ጋር እያይዘን የምናቀርባቸው ይኖራሉ ማለት ነው።
በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ሲተላለፍ የቆየው ከምድር እስከ ህዋ መሰናዶው ይህን ይመስል ነበር። የፕሮግራሙ አዘጋጅ ፍጹም አለም ስትሆን ያቀረብኩላችሁ አሸናፊ ደምሴ ነበርኩ። ቸረን ሰንብት።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ